ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ታህሳስ 13 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የታህሳስ ወር በኢትዮጵያ ተማሪዎች ትግል ብዙ ክንዋኔዎች የተፈጸሙበት የትግልና የመስዋዕትነት ወር በመሆን ይታወቃል። ዝክረ ታህሳስ በሚል ርዕስ የቀረበውን የፍኖተ ዴሞክራሲ የዕለቱ ሐተታ እናሰማለን። ከዚያም ወርሃ ታህሳስ ወተት ይሸፍታል እንኳን ሰው ሲበደል፣ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ በታህሳስ ወር 2008 ዓመተ ምህረት አውጥቶት የነበረውን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ጨረቃ ፀሐይን በእጃችን ይዘን መጣን ቢሉን በቃላቸውና ድርጊታቸው ታውቋቸዋላችሁ እንደተባለው ህዝብን እርስ በርስ በሃይማኖት ለማጋጨት እንደሚጥሩ ከመፈክራቸው ራሱ ማወቅ ይቻላል ያሉት ታዛቢዎች፣ የኢትዮጵያ ህዝብ ለዘመናት ተሳስሮ የቆየውን ባንክሮ ተገንዝቦ ለዘረኞች ለቅንጣትም ሰለባ መሆን የለበትም ሲሉ አሳስበዋል። ከዚህ ቀደም ወያኔና ባለምንጮቹ ህዝብን ለመከፋፈል መስጊዶችን እንደሚያቃጥሉ ያሳሰብን ሲሆን ቤተክርስቲያናትን አቃጥሎ ክርስቲያኑን መለኮስ፣ መስጊዶችን አፍርሶና አቃጥሎ ሙስሊሞችን በክርስቲያኑ ላይ ማስነሳት የወያኔ ስልትና የሚያደርገው መሆኑን ቀደም ገልጸናል። መስጊድ ለምን በሐረር በድሬዳዋ በጅማ አርሲ አልተቃጠለም ለሚለው ጥያቄ መልሱ በጎጃም መቃጠሉ የአማራ ብሔርተኞች ጸረ ሙስሊም ድርጊት ነው የሚለውን ለማስተላለፍ መሆኑ ከማንም አይደበቅም ተብሏል። ቤተክርስቲያንን ሙስሊሞች አላቃጠሉም የቄሮ የተደራጁ ጽንፈኞች እንጂ። በሞጣም ይህንን ያደረጉ ክርስቲያን ነን ባዮች የወያኔ ጉዳይ አስፈጻሚዎችና የወያኔ ሚስጥር መዋቅር የባዶ ሶስት አባሎች ናቸው። አማኝ ክርስቲያኖች ደም የሚያፈስ እጅና በህዝብ መሃል ጥላቻን የሚያሰራጭ ኃጢአተኛ ነው ብለው ያምናሉናም ነው ያሉ ታዛቢዎች፣ በዚህ እኩይ ድርጊት እነማን እንዳሉበት ለማወቅ የኢትዮጵያን ሰንደቅ ዓላማ ድራሽ አጥፍተው የሳውዲን ማርገብገባቸው፣ ትንኮሳ ማካሄዳቸውና መስጂድ ከሚፈርስ ኢትዮጵያ ትፍረስ መፈክርን ማሰማታቸው በቂ መረጃ ነው ብለዋል። የመስጂድ መፍረስና የኢትዮጵያ ትፍረስ መፈክርን ምን አገናኘው ያሉት ታዛቢዎች፣ ይህን መፈክር ቀደም ሲል ሲገፉት የነበሩት ጽንፈኞችና ወያኔም ራሱ መሆኑን ጠቁመዋል። በሞጣ መስጊዶችን ያጠቁት ከዚህ በፊት በሙስሊም ወገኖች ላይ የዘመተውና ጸያፍም ቪዲዮ ያሰራጨው ወያኔና ቅጥረኞቹ ናቸውና ሙስሊሞች በዚህ እንዳይደናገሩ ሲሉ ሀገር ወዳዶች አሳስበዋል። ሹሙም ገና ብዙ የአምልኮት ተቋሞች ይጋያሉ ብሎ እንደነበር መርሳት አይገባም ተብሏል። የመከላከያ ሚኒስቴር ተብዬው ለማ መገረሻ ልዩነትን አጥብቦ አብሮ ለመስራት መስማማቱን የኦህዴድ ኦዴፓ ባለስልጣኖች እየገለጹ ይገኛሉ። ለማ መገረሻ ልዩነቱን አጥብቧል የተባለው በየትኛው የተቃውሞ አቋም ላይ እንደሆነ ግልጽ ባይሆንም ቢያንስ ኦዴፓ ለሚያካሂደው እንቅስቃሴ እንቅፋት እንደማይሆን ገልጿል። ልዩነቱን አጥብቦ ታርቋል የተባለው በመደመር ላይ ያለው ተቃውሞ ሙሉ በሙሉ ይሁን ወይንስ ያነሳቸው ጥያቄዎች ተቀባይነት አግኝተው መሆኑ የሚታወቅ ነገር የለም። ስምምነቱ የተደረሰውም የቀድሞ የኦህዴድ ስራ አስፈጻሚዎችና ነባር አመራሮች ባካሄዱት ስብሰባ ነው ተብሏል። ለማ ለቪኦኤ በሰጠው ቃለ ምልልስ ላይ ስለ አለው ልዩነት ማብራሪያ ለመስጠት የገባው ቃል ተግባራዊ ያልሆነ ሲሆን በስራ ሽፋን ወደ አሜሪካ በመጣበት ወቅት የአሜሪካን ባለስልጣኖች በልዩነት ስም እንቅፋት መሆኑን እንዲያቆም ማስፈራሪያና ማስጠንቀቂያ በመስጠትም ሆነ የገንዘብ ስጦታ ለማድረግ ቃል በመግባት የገፋፉት መሆኑን ቀደም ብሎ ተዘግቧል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ነው። ቀዳሚ ተሳሳስር ቀን በአምቦ ዩኒቨርሲቲ በተማሪዎች መካከለ የነበረው ግጭት እንደገና አገርሽቶ እየተባባሰ በመሄዱ በርካታ ተማሪዎች ወደ አዲስ አበባ በመምጣት በየቤተክርስቲያኑ ተጠለሉ መሆናቸውን ለማወቅ ተችሏል። በአዲስ አበባ አዲሱ ሚካኤል ቤተክርስቲያን ከ400 በላይ የሚሆኑ ተማሪዎች የተጠለሉ ሲሆን ወደ 200 የሚሆኑ ተማሪዎች ደግሞ ገርጂ በመተገኘው የማርያም ቤተክርስቲያን መጠለላቸውን የአይን እማኞች ገልጸዋል። በካሚካኤልና በሳህሊ ተመረተ ቤተክርስቲያናትም ቁጥራቸው በውል ያልታወቀ ተማሪዎች ተጠልለው ይገኛሉ ተብሏል። ዜጎች ተማሪዎችን ወደ ቤተሰቦቻቸው ለመላክ ገንዘብ በማሰባሰብ ላይ ናቸው። ከዚህ ጋር በተያያዘ በሰሜን ሸዋ ዞን ያለም ከተማ ነዋሪዎች በአካሄዱት የተቃውሞ ሰልፍ በኦሮሚያ የተለያዩ ዩኒቨርሲቲዎች በሚማሩ የአማራ ተማሪዎች ላይ እየደረሰ ያለውን ጥቃት አውግዘዋል። በመጨረሻም ለሁለት ቀናት በሱዳን ዋና ከተማ በካርቱም ሲካሄድ የነበረው የሶስትዮሽ ስብሰባ ያለ ስምምነት የተበተነ መሆኑ ታውቋል። በስብሰባው ስምምነት የተደረገበት ነገር ቢኖር ድርቅ በሚለው ጽንሰ ሐሳብ ላይ ሶስቱም ወገን ተመሳሳይ የቴክኒክ ግንዛቤ ማግኘት ያለባቸው መሆኑ ላይ ነው። ቀደም ብሎ በድርቅ ጊዜ የአባይ ግድብ ላይ ተፈጥሯዊ ፍሰት ምን መሆን እንዳለበት በግብጽ በኩል መቅረቡ ይታወቃል። ድርቅ በሚለው ላይ ስምምነት ባለመኖሩና እንዲሁም በድርቅ ወቅት ስለሚኖረው የውሃ ፍሰት ልዩነት መፈጠሩ የተነገረ ሲሆን በዚህ ላይ ለመነጋገርና ልዩነቶችን ለመፍታት በሚቀጥለው ሳምንት 24 እና 25 አዲስ አበባ ላይ ለመገናኘት ተስማምተዋል ተብሏል። ተፈጥሯዊ ፍሰት የሚባለው ጽንሰ ሐሳብ ተቀባይነት ስለሌለው ድርድሩና ማካሄድ ዋጋ የለውም የሚለውን የባለሙያዎችን ድምጽ ያገዛዙ ባለስልጣኖች ሊያደምጡ አልፈለጉም። ውድ የፍኖተ ዲሞክራሲ ሬዲዮ አድማጮች ለዛሬ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከሌሎች መራግብሮች ጋር አብራችሁ እንድትቆዩ በትህትና እንጋብዛለን።
ለውዲቷ ለናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ። ጠላቶቿን እቃወማለሁ አጥብቄ በብርቱ ስለ ሀገር ፍቅር ገባን በእውነቱ።
ዝክረ ታህሳስ በኢትዮጵያ ተማሪዎችና ተራማቾች ዘንድ ታህሳስ ወር ወደ መጨረሻው የሰማት ቀን ተብሎ ይታሰብ ይከበር ነበር። በአሁኑ ጊዜ የዛ ጊዜ አስተዋሾች ካልሆኑ የሰማቱም ቁጥር ቦታ ቀን ስለበዛ እንደተለምዶ ሳይከበር ቆይቷል። በእኛ በኩል ዝክረት አሳስ ተገቢና ትምርታዊም በመሆኑ ሁሌም ልናነሳው ፈላጊዎች ነን። ለምን የሚለውንም ላለውና ለመጪው ትውልድ ለማስተላለፍ በሚል ታሪኩን የረሳ የማንም ማህይምና ዘረኛ ተገዢ መሆኑን ደግሞ ያየነው ነውና ታሳስ የሰማት መታሰቢያ የተባለበት በሁለት ምክንያት ነው። አንድ በታሳስ ወር 1953 ዓ.ም ተመረተ የመንግስቱና ገርማ ሜንዋይ መፈንቅለ መንግስት ሙከራ መካሄዱና ሰማዕት የሆኑበት ሲሆን በተጨማሪም በዚህ ወር ጥራውን ግዛው የተባለው የተማሪዎች መሪ ባጼው ነፍሰ ገዳዮች ህይወቱ በማለፉና በቀብሩ ጊዜ ሌሎች ተማሪዎች በመገደላቸው ነው። በኢትዮጵያ ታሪክ ውስጥ ሰፊ ምዕራፍን የያዘው መፈንቅለ መንግስት የታሳስ ግርግር ብለው ሊያፈቻለችሉት ቢጥሩም የነ መንግስቱ ንዋይ ገርማ ሜንዋይ ወርቅነህ ገበየው ሲገዲቡ ወዘተ መስዋዕትነት በትውልዱ ላይ ደማቅ አሻራ አስቀምጦ ለጥቀው ለተከሰቱት ትግሎች አብሪ ሆኗል። ይህን የመፈንቅለ መንግስትና የለውጥ ሙከራ ያከሸፉት ካገዛዙ ጋር የተጣመሩትና ወታደሩን የገዘቱት አቡንና በአምባሳደር ኮሪ በኩል የአሜሪካ መንግስት መሆኑ የታወቀ ነው። መፈንቅለ አድራጊዎቹም ስህተቶች የፈጸሙ ቢሆኑም ዋናው ዓላማቸው ለህዝብ የሚበጅ ለውጥ በመሆኑ የወቅቱ የዩኒቨርሲቲ ተማሪዎች ድጋፋቸውን ሰጥተዋቸው ከንጉሱ ጋር በዚህ ተቆራርጠዋል። ለተደረገው ሙከራ ጠንሳሾቹ ያገኙት ዋጋ መስተቀድና መገደል፣ መሳደድና እስከ ዋልድባ ገዳም መሸሽ መደበቅ ነበር። እነ ገርማ ሜንዋይን አሳልፎ ያጋለጣቸው የወጋቸው የታገሉለት ህዝብ ራሱ ሲሆን አስከሬናቸው አራዳ ጊዮርጊስ ሲሰቀልም የተገኘው ህዝብ ባሰቃቂ መንገድ ተሳልቆባቸዋል። ጀነራል መንግስቱ ለፍርድ ቀርቦ ዓላማቸውን ካስረዳ በኋላ ግን እሱንም መርካቶ ሲሰቅሉት ህዝብ በሐዘን አጀበው እንጂ አንድም እልል ያለ የተሳለቀ ሰው አልነበረም። መስዋዕት ሆነው ንቃት ሰጡን አደረጁን ማለትም ነው። ግርግር አልነበረም። ግርግር የሚባለው አድርባይ ምሁሮች እንደዛሬው ውስኪ ኮኛክ ጨልጠው እርስ በርስ ሙሴ መጣ ተራችን ደረሰ ብለው የሚፈጥሩት ግብግብ ነው። ያጼው ስርዓት የውድቀት ደወል ያቃጨለው በታህሳስ 1953 ዓመተ ምህረት በመሆኑ ስናከብረው ቆይተናል። የምቸት ኑሯቸውን ትተው ለህዝብ ሲሉ የተሰዉ ጀግኖች ነበሩና ክብር ሲያንሳቸው ነው። ሌላው የታህሳስ ሰማዕት ጥላሁን ግዛው ነበር። ይህ ጀግና ከንጉሳዊ ቤተሰብ የተዛመደ ቢሆንም የጭቁኑን ህዝብ አርማ አንግቦ ለጭቁኖች የተሰዋ ነው። ዛሬ የሱ መሰል ሊሆኑ የሚገባቸው ዘቅጠው የለየላቸው ዘረኞችና ነፍሰ ገዳዮች ሆነዋል በየኮሌጁ። ጥላሁን ጊዜ ወስዶ የአገሩን ሁኔታና ርዕዮተ ዓለም ግንዛቤውን አዳብሮ ወደ ዩኒቨርሲቲ የተመለሰ ሲሆን በነበረው ተሳትፎም መቀጣጫ ሊያደርግ የፈለገው አገዛዝ በምሽት ከጓደኛው ጋር ሲጓዝ በጥይት ገድለውታል። ገዳዮቹ እስከዛሬም ለፍርድ አልቀረቡም። በጥላሁን የቀብር ስነ ስርዓትና በተካሄደው የተቃውሞ ሰልፍም አገዛዙ ተጨማሪ ተማሪዎችን ገድሏል። ወራት አሳስ መጨረሻው ሰሞን ይህም ቀን የሰማዕት ቀን ተብሎ ሲከበር ቆይቷል። ጥላሁን ጎጠኛም ዘረኛም አልነበረም። ጠንካራ ኢትዮጵያዊና በ1968 የተማሪዎች የተቃውሞ ሰልፍ ግንባር ቀደም ሚራ የነበረው ነው። በወቅቱ የተማሪዎች እንቅስቃሴ ኢትዮጵያዊና ቆራጥ አቋም ያለውና ስር ነቀል ለውጥን ጠያቂ ነበር። ዛሬ በዚህ ክቡር እንቅስቃሴ ተካፈልን የሚሉት ሐሰት እየጠረቁ መሆናቸውን ስናጋልጥ ቆይተናል። በወቅቱ አጎንባሽና ያጼው አገዛዝ ደጋፊዎች ነበሩ ወይም ደብዛቸው አይታወቅም አልታየም ነበር። ወያኔ የሆኑትም ጠባቦች ሆነው ጠበው ሊያደራጁ ሲራወጡ ነበር። የዛሬው አስከፊ አንጃመሪም የተማሪው እንቅስቃሴ አባልም አልነበረም። ምንም እንኳ ዛሬ ኢህአፓን ለማደራጀት ታገልኩ ብሎ ቢቀጥፍም ታህሳስ ብለን ስናከብር የዚህ ንጹህ ኢትዮጵያዊ ወጣት ተጋድሎና መስዋዕትነትን ስንዘክር ስናከብር ነው። ከመንግስቱ ገርማ ሜንዋይ እስከ ጥላሁን ግዛው ህይወት የገበሩት የኢትዮጵያ ልጆች መቼም አይረሱ፣ ፈለጋቸውንም በጽናት እንከተልም ለማለት ነው። በቆራጥ ትግል ዘረኞቹን እናሸንፍ፣ ለወያኔ ተንኮልና ሴራ ሰለባ እንሁን፣ አንድነታችን ጠንክሮ በትግላችን ኢትዮጵያን ከጥፋት
አስምም ይናገራል እንደኔ እንዳንተ እንደሱ እንደሷ ሥጋውን ተላብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግሩበት ስሙን ሰነቋቁረው ይናገራል ጮሆ አደም አጥምም ድምፅ አለው። ነጎድጓድ ነው ድምፁም ይፋጃል አጥንቱ ሕዝባዊ ነውና ሥረ መሠረቱ። ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አድርገው በአጥሙ እየማሩ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮኻል። ሰሚ ጆሮ ካለ አጥምም ይናገራል። እንዲህ ብሎ ይላል፣ መማር መማር እንዲህ ነው ወይ? ደግሞስ መመራመር ታሪክ ማበላሸት አቅን ማልበሳት። ዶክተርኩ ዶክተርኩ ማለቱ ምን ይሉታል ደግሞ? አሳልፎ የሰጠን በታኝና አንጃ ገዳይ ተሸክሙ። አጽምም ይናገራል። አዎ ይናገራል። እጅና እግራችንን በሰናስል ታስረው በወንዱ ስስፍልት ጠርሙስ አንጠልጥለው የሴቷን ስስብልት በመርፌ ቁልፍ ስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨው ነስንሰውብን ጋዜጣ ጠቅልለው ክብሪ ተጫኑብን ናፍጣ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና እንጃጅና ጓንቶ ነው ጸራ ቢወተኛ ያፋ ብለው ነው። አገር ሽጠን አይደል ወይ በሥልጣን ባልገን? መሠረታዊን መብት ነው እኮ ጠይቀን። ይህንን ጥያቄ ምስሙ በጠቅላላው እንዳነገበው ነው ዛሬም እንደ ትላንት በቁሙ የሚበላው። አጽምም ይናገራል። ኡኡ ብሎ ይጮኻል። የሕዝቡን ጥያቄ መሠረታዊውን ምላሽ እስከሚያገኝ ቃል የገባ ነው። የአንድነትን ምቺ የገደ ትልቅ ክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን። አሁን ምን ይሉት ነው እንዲህ ያለ እብደት? የማይናድ ቤቴን የማይፈርስ አጥንቴን ልክተን ብሎ ማለት። አረ ምን አይነት ነው? እንዴት አይነት ጡዘ? ድካሜን ማቃለል ታሪኬን ማጸፍሸት አንድ ሆኜ ሳለ ሁለት ነው ማለት። የአንጃዎች ልክፍት የባንዳዎች ስለት ኡኡ ብሎ ይላል። ይጮሃል አቻሜ ተሰማም ብሬሳ ያ መምህር በላይ ብንያም አዳነ ሙልጫፎ ብርቱ ማርቆስ አጎስና ተስፋዬ ደበሳይ ፋጡማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ትርስት ሙናዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና አይሉ እልፈ ሰማዕታት ሁሉም ይጮኋሉ። የገነቡትን ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያን ንብረት የደም ሐውልታቸው ድብልቅልቅ ያለውን ከአጥንት ከሥጋቸው ሲነካ ይጮኻሉ። የአፓ እምነታቸው የአፓ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም የአፓን ከነሱ የሚነጥል የለም። አጽምም ይናገራል። ይህ አንጃ ግራንጃ ከፋሽስት ጎን ሆኖ አጨብጫቢ ነበር። ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተወኝ? አንተም ብያለ አልኩት አፈሩ አልከበደ። ይህ አንጃ በታኝ በአውሮፓ አማሪካ ቦታ እንዳጣች ዞሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ነጥፎ አጥሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ዘኮይሮልታል ታሪኬን ረብርቡ። እናማስምም ይናገራል ብሎ ይጮሃል። ሀጋይ ከድሉ በስተቀር ሌላ ዋስትና ያለው አልያም የእድሜ ገደብ ምን አለ? ሰውዬ ምን አለ ባትመክም ማፍረስ ባይቃጣችሁ ብትገዙ አለ። ምን አለ ብትሆኝ ብትቀመጣ አርፌ ልትወኙም ባትቃጡ በነ ዶክተር ዜሮ የክብደቱን መርፌ በደሜና ባጥሜ የገነባሁትን የትግልን ሀሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፓ ሐውልቴን ተውት ባካችሁ። አጥም የሚናገራል ከሰማ ጆሯችሁ። እነ ዶክተር ሆኑ እነ ዶክተር ዜሮ ስልጣን ለቃቃሚ እባካችሁ ተውኝ አጥም የሚናገራል ከተገኘ ሰሚ። አዎ አጥምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል። አጥምም ሲነጋግሩበት ስሙን ተነቋቁረው ይናገራል። ጮ አጥምም ድምፅ አለው። አዎ አጥምም ይናገራል።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን እጽ 41 ቁጥር 3 ታህሳስ 2008 ዓመተ ምህረት ወርሃ ታህሳስ ወተት ይሸፍታል እንኳን ሰው ሲበደል በኢትዮጵያ ህዝብ ታሪክ ውስጥ የታህሳስ ወር የአመጽና ለውጥን አፍሳሪ የሆኑ ትግሎች ሲከሰቱባት መቆየቷ የሚታወስ ነው። ዛሬም ቢሆን ታህሳስ ህዝባዊ አመጽን አስተናግዳለች። ዞር ብለን ግን ለሀገራቸው ራሳቸውን የሰጡትን ሰማዕታትን ስንዘክር ገዝፎና ሚዛን ደፍቶ የምናገኘው የኢትዮጵያ ተማሪዎች እንቅስቃሴ መሆኑ የሚረሳ አይደለም። ታህሳስ 20 ቀን የተማሪዎች እንቅስቃሴ ሰማዕትን መዘከሪያ ቀን መሆኑን ያስታውሳል። የታህሳስ ቅርስ ግን በቅድሚያ የንዋይ ልጆችን መንግስቱና ገርማሜን እና የሌሎችንም የመፈንቅለ መንግስት ሙከራ ያስታውሰናል። አንዳንዶች የዚህን ክስተት ክብደት መረዳት ተስኗቸው የታህሳስ ግርግር ብለው ሊያንኳስሱት ቢሞክሩም የመንግስቱና የገርማሜ ንዋይ እንዲሁም የጓደኞቻቸው ጥረትና እርምጃ አዲስ የትግል ምዕራፍ የከፈተ ለህዝባዊ ትግሉ ጭላንጭል ብርሃን የፈነጠቀ አብይ እርምጃ ነው። ከዛሬው ጋር ስናስተያየው ለምሳሌ ለወያኔ ካደሩ መኮንኖችና ባለስልጣናቱ አንጻር በስርዓቱ ከፍተኛ ቦታ የነበራቸው መኮንኖችና ምሁራን የህዝቡን ብሶትና ሮሮ ተገንዝበውና ሰምተው ለውጥ ብለው ሲነሱ የሚደርስባቸውን ጉዳት ሳያውቁ ሳይሆን ለአገር ሲሉ ሞትን ደፍረው ነው። ሞተዋልም ራሳቸውን የገደሉት ብቻ ሳይሆን ተይዘው የተፈረደባቸውም እነ መንግስቱ በየአደባባዩ ተሰቅለዋል፣ ለእስርም ተዳርገዋል። ለምን ታገላችሁ? ለውጥን ለምን ፈለጋችሁ? ወዘተ ያላቸው አልነበረም። መስዋዕትነታቸው ተከበረ እንጂ ምሳሌ ሆነ እንጂ። የታህሳሱ የመፈንቅል ሙከራ ዋና አንደምታው በተማሪዎች እንቅስቃሴ ላይ ያደረገው ተጽዕኖ ነው ቢባልም ስህተት አይደለም። ቀደም ብሎ ተማሪዎች የጥገና ለውጥ አቀንቃኝ ነበሩና ለአጼው መንግስት የምለላ ደብዳቤ እየጻፉና እየተማጸኑ አንዳንድ ለውጦች እንዲደረጉ ሲጠይቁ እንደነበሩ የሚታወቅ ነው። ለውጥ ከገዢዎች በጎ ፈቃድ የሚጠበቅ ነበር። ታህሳስ 1953 ዓመተ ምህረት ግን ይህን ሁሉ ቀየረውና የአጼው ስርዓትና ተማሪዎች ተቆራረጡ። ስር ነቀል ለውጥም ተፈላጊና ተቀንቃኝም ሆነ። ከዚያን ጊዜ እስከ የካቲት የተደረገው ጉዞ ውጣ ውረድ የሞላበት እንደነበር ሊረሳ የሚገባውም አልነበረም። ከተማሪዎች በፊት የኢትዮጵያ ሰራተኞችም ታግለዋል። ልዩ ልዩ የአርሶ አደሮች አመጾችም ተካሂደዋል። በሕግ የተደነገገ ጭሰኝነትን የሚያጸድቅና የአርሶ አደሩን ምርት ከሶስት ሁለት እጅ ሁለት ሶስተኛ ምርት ለባለመሬቶች የሚሰጥ የገባርነት ጭሰኝነት ስርዓት ነበርና የተጠቃው አርሶ አደር ከጊዜ ወደ ጊዜ አምጾ ተሰውቷል። ትግሎቹ ግን የተቀናጁና ስልታዊ ስላልነበሩና ያጽዋ ገዛዝ ያፈና ተቋሞች ዘመናዊና ጨካኝ ስለነበሩ አመጾቹ መቸነፋቸው የሚጠበቅ ነበር። በንጉሱ የበላይነት የሰፈነው ፍራት ፊውዳል ወይም ይባል እንደነበረው ባላባታዊ ስለነበር መሰረታዊ ክራኔው አገዛዙ ከሰፊው አርሶ አደር ህዝብ ጋር ቢሆንም ከጅቡቲ ኢትዮጵያ ቀደም ፍራንኮ ኢትዮጵያ ይባል የነበረው ባቡር ሐዲድ መዘርጋት ጋር ተያይዞ ለአባደሮች ብቅ ብለው ነበር። ከብዙ ችግርና ትግል በኋላ በመጋቢት 5 ቀን 1947 ዓ.ም የኢትዮጵያ የምድር ባቡር የሰራተኞች ማህበር ሲንዲካ ደ ሺሜኖት ኢትዮጵያ በሚል ስም ተመሰረተ። ይህ በዚህ እንዳለና ማህበራቸውንም አለ ፈቃድ የመሰረቱ ቢሆንም ብዝበዛን በመቃወም በዚያ ዓመት ያደረጉት የሥራ ማቆም አድማ የተሳካ መሆኑ ለሌሎችም ምሳሌ ሆኗል። በ1905 እና 1908 ዓመታት ባዕዳን ባንኮችን በመክፈታቸው የቢሮ ሰራተኞች ቁጥር ተበራከተ። የፋብሪካዎች መቋቋምም እንዲሁ የላባደሩን ቁጥር እያሳደገው መጣ። ኤርትራ በፌዴሬሽን ስትተዳደር በነበረበት ጊዜም የሰራተኛ ማህበር ማቋቋም የተፈቀደ ስለነበር መንግስት ሲያስፈልገው የሰራተኛ ማህበራትን ሊያፈርስ ሊሰርዝ ይችላል የሚል አንቀጽ በወጣው አዋጅ ውስጥ በመካተቱ የኤርትራ ሰራተኞች ይህን በመቃወም ያደረኩት ጠቅላላ የሥራ ማቆም አድማ የተሳካ ሆኖ ሰራተኞቹም ከቀሪው የኢትዮጵያ ሰራተኞች ጋር በማህበር ሊያያዙ መቻላቸው ትግላቸውን በቁጥርም በተመክሮም አዳበረው። ሰራተኛው ለመብት በተለይም አታጋይ ማህበርን በጋራ ለመመስረት ያደረገውን ትግል ታሪክ በዚህ ለመዘርዘር ባንቃጣም በ1950ዎች መጀመሪያ ላይ በነ አቶ አበራ ገሙ ቃጫ ፋብሪካና የሞዝቦልዱ የእንጨት ሥራ ድርጅትና ሌሎች ዲያባኮ ጥጥ ፋብሪካ፣ የኢትዮጵያ ተሽከርካሪ አገልግሎት፣ ቫስኪንና ዳርግስታድ በሚስጥር ግንቦት 20 ቀን 1953 ዓ.ም ደጃዝማች ባልቻ ሜዳ ተሰብስበው የጋራ ድርጅት ለማቋቋም መስማማታቸው መጠቀስ ያለበት ነው። መጋቢት 3 ቀን 1954 ዓ.ም በቃጫ ፋብሪካ ሰራተኞች ሊቀመንበርነት የተካሄደው ስብሰባም አንድ ቋሚ የኢትዮጵያ ሰራተኞች ማህበር እንዲቋቋምና በኮንፌዴሬሽን መልክም ኢንዱስትሪዎችን፣ ፋብሪካዎችንና የህብረት እርሻዎችን ሁሉ እንዲያርፍ ተወስኖ በመቀጠልም በሰኔ ወር 1954 ዓ.ም ሶስተኛው የተወካዮች ስብሰባ ሲደረግ የምድር ባቡር፣ የድሬዳዋ ሲሚንቶ ፋብሪካዎች፣ በዘረኛ ሆላንዶች ስር ይሰቃዩ የነበሩት የወንጂና ሸዋ ስኳር ፋብሪካ ሰራተኞችና ሌሎችም ሊሰባሰቡ ቻሉ። ሚያዝያ 1 ቀን 1955 ዓ.ም የኢትዮጵያ ሰራተኞች አንድነት ማህበር ሊቋቋም ቻለ። በህዝባዊ ኑሮ እድገት ሚኒስቴር ስር ማህበራት መመዝገብ አለባቸው በሚል ስርዓቱ ማህበሩን ሊቆጣጠር ሲጥር አጋሩ አሜሪካም በራሷ የሰራተኞች ድርጅት አማካይነት ወጥመዷን ዘረጋች። በሰራተኛው ማህበር ላይ ከባድ ተጽዕኖ ተደርጎ የክብር ፕሬዚደንቱ አቶ አበራ ገሙ ራሱን ገደለ ተብሎ ቢለይም ማህበሩ ለብዙ ሥራ ማቆም አድማዎች አደራጅና አዋላጅ ሆኖ ቀጥሏል። ከተቋቋመ በአራት ወሩ የጠራው አድማ በተደረገው አፈና የተነሳ ባይሳካም፣ እይታችንን ወደ ሰራተኞች ማህበር ዞር ያደረግነው ቀደምም ትግል ማካሄዳቸውን ለመጥቀስና ቀጥሎም ከተማሪዎቹና ከአስተማሪዎቹ እንቅስቃሴ ጋርም በመቀናጀት ለየካቲት 66 ስፋትና ጉልበት የሰጡ መሆናቸውን ለማስታወስም ነው። እንዳልካቸው መኮንን ካቢኔ ከስልጣን እንዲወርድ ጠቅላላ የሥራ ማቆም አድማ ያደረገው አስተዋጽኦ እንደ ምሳሌ ሊጠቀስ ይችላል። የኢትዮጵያ ተማሪዎች እንቅስቃሴም ሲጀምር የተማሪውን ሁሉ ድጋፍና ተሳትፎ ያገኘ አልነበረም። ጃንሆይ ምን አጠፉ የሚሉ ጥቂቶች ካለመሆናቸው በተጨማሪም የተማሪው የንቃት ደረጃም በጣም ደካማ ነበር ቢባል ስህተት አይሆንም። ከዩኒቨርሲቲው አስተማሪዎች የነበሩት ባዳንም በተለይም የሰላም ጓድ ተብለው የተሰማሩት አሜሪካውያንና ሚስዮናውያን ተማሪው በፖለቲካ እንዳይነቃና እንዳይደራጅ እንዲከፋፈልም ከፍተኛ ሚና ተጫውተዋል። ጥቂቶች ቢሆኑም ጊዜው የደረሰን ወይም የመጣለትን ጽንሰ ሐሳብና አቋም ይዘው ከተነሱ ብዙሃኑን ሊሰበስቡ ይችላሉ በተባለው መሰረት ጥቂት የነቁ የዩኒቨርሲቲ ተማሪዎች በሚስጥር ተሰባስበው ንቃታቸውን እያዳበሩ በተለያዩ መንገዶች የአብዛኛውን ተማሪ የአስተሳሰብ አድማስ ለማስፋትና ለማበልጸግ ቻሉ። የነ ኃይሉ ገሞራውና የነ ጸገየ ወይን ደብተራው ግጥሞች በረከተ መርገም ናስተማስለኪ በተለያዩ ጉዳዮች ላይ በግልጽ የሚደረጉ ውይይቶች በተማሪው ማህበር ጋዜጦችና በተባራሪ ወረቀቶች በሚደረጉ ጽሑፎች ተማሪዎች ስለ ሀገራቸውና ስለ ዓለም አቀፍ ሁኔታው ያላቸውን ግንዛቤ አሳደጉ። በአመለካከትና በአስተሳሰብ ግልጽነትም አስፈላጊ የሆነ የመጣውንና መሰረታዊ የሆነውን ጥያቄ መሬት ለአራሹን እንዲሁም ሌሎች አገራዊ ጥያቄዎችን በማንሳት ተከታታይ ሰልፎችን አካሄዱ። ጥያቄው ፍራቱን የሚያናጋ በመሆኑ አገዛዙ ለተማሪዎቹ የሰጠው ምላሽ የኃይል እርምጃ ሆነ። በሰልፋቸው ከአገዛዙ ጋር ተጋጩ። በቅድሚያ ተነስቶ የነበረው የመሬት ጥያቄ የአጼውን አገዛዝ ምሰሶ የሚነቀንቅ በመሆኑ አገዛዙ በሰልፈኞቹ ላይ የኃይል እርምጃ ወሰደ። መሪዎች ናቸው ያላቸውን 9 ተማሪዎች ሟቹ ኃይሉ ገብረ ዮሐንስ ገሞራውን ጨምሮ ከዩኒቨርሲቲው አባረረ። ቀንዲሉ እሳቱ ተለኩሷልና አልጠፋ ማለቱ የሚጠበቅም ነበርና በተከታታይ ዓመታት ተቃውሞውና ሰልፉ ቀጠለ። የኋላ መብራት ፈዘዝ ወደ ኋላ እይታ ጨንበስ የሚል አይደለምና በዚያን ጊዜ ድርጅቶች የነበራቸው ድክመት፣ ጥንካሬ፣ ትግልና መስዋዕትነት፣ ምርጫ፣ ስልትና መፈክሮችንም በተመለከተ የሚሰጠው ፍርድ እና ትችት አስፈላጊ የሆነው ግምገማን ከጊዜው ተጨባጭ ሁኔታ ጋር ማቆራኘትን የሚቀበል አይመስልም። ስለዚህም ትችቱ የሐቅ ድሃና ገለባ ሆኖ ቆይቷል። ለጨለማ መብራት ለወገንም ኩራት ሆኖ ያለፈውን ትውልድ መዝለፉ አወቅን ባዮች ስራዬ ብለው ተያይዘውት ቆይተዋል። ለካፒታሊዝም ከመሰዋት ለሰርቶ አደሩ ህዝብ ስልጣንና ዴሞክራሲ መሰዋት ይበልጥ የተከበረ መሆኑን የሚሰጡት ምሁራን ተብዬዎች የተማሪዎች እንቅስቃሴ ግራ ክንፍ ነበር ብለው በደፈናው ሊያወግዙ ይነሳሉ። አቆ ይነገር ከተባለ ደግሞ ለሰው በላና ለበዝበዝ ስርዓት ከመሞት ለሰርቶ አደሩ ህዝብ ስልጣንና ለዴሞክራሲ መሰዋት ይበልጥ የተከበረ ነው። ተማሪዎችና ምሁራን ወደ ግራና ወደ ሶሻሊዝም ያዘነበሉበትም ምክንያት የነበረውን ጨቋኝ አገዛዝ በሁሉም መስክ ሊፋለሙ ሲነሱ የርዕዮት ትጥቅ ሊሆናቸው የሚችለው ይህ ብቻ ስለነበር ነው። የካፒታሊዝም አገዛዝ ቁንጮ የሆነችው አሜሪካ የአጼው አጋር ሆና የተሞከረውን መፈንቅል ያከሸፈች ከመሆኗም በላይ በዓለም አቀፍ ደረጃም ኢምፔሪያሊስት ተብላ ህዝባዊ ትግል ያነጣጠረባት የደቡብ አፍሪካን አፓርታይድ የምትደግፍና ዘረኛ አገር ነበረች። ለማንም አርአያ የማትሆን የግፍ አገር። ተማሪዎችና ምሁራን እይታቸውን ወደ ሌላ አቅጣጫ ማድረጋቸው አንድም በዚህ ምክንያት ሲሆን፣ በሌላ በኩል ስር ነቀል ለውጥ ፈላጊውና አሜሪካ ሆድና ጀርባ በመሆናቸው ነው። ለነገሩ ዛሬም ይህ ሐቅ ሆኖ ያለ ነው። ጊዜውን መመርመር ባልነው መሰረት ደግሞ የተማሪውን እንቅስቃሴ ደምቆና አምሮ በተነሳበት ወቅት በዓለም አቀፍ ደረጃ ጸረ ኢምፔሪያሊስትና ጸረ ቀኝ ገዢዎች ትግል በአፍሪካ እስያና ደቡብ አሜሪካ ተፋፍሞ ነበር። በአገራት ደረጃ ቪየትናም፣ ላኦስ፣ ካምቦዲያ፣ ሞዛምቢክ፣ አንጎላ፣ ጊኒቢሳው፣ በታጋዮች ደረጃ ቼጉቬራ፣ ካብራል፣ ሞንዴል፣ ማሼል፣ ሆቺሚን፣ ማንዴላ፣ ሉሙምባ፣ ቤንዴላ ወዘተ የሚባልበት ጊዜ ከመሆኑ ሌላ የትግሎቹ አጋሮች ደግሞ የሶሻሊስቶቹ ጎራ ሶቪየት ህብረት፣ ቻይና፣ ኩባ ወዘተ ነበሩ። በ1966 ዓመተ ምህረት ኢሃፓ መሆን ከወጣቱ የሚጠበቅ ሆኖ እንደተገኘው ሁሉ ከዚያ ቀደም ባለው ጊዜ ግራ ክንፍ አለመሆን ኋላ ቀር ያሰኝ ነበር ብንል ትክክል ነው። የነበረ የወቅቱ እውነታ ነው። ስለዚህም ያ ትውልድ ግራ ክንፍ የሆነው ለኢትዮጵያ ችግሮች በዚህ መልክና መንገድ መፍትሄ አገኛለሁ በሚል ነው እንጂ የአገሩን ባህልና ወግ በደፈናው ሰርዞና ለባዕድ አድሮ አልነበረም። እውነቱ ሲነገር እንቅስቃሴውም ሆነ ኋላ የተቋቋመው ኢሃፓ ለማንም ባዕድ አንገዛም አንጎነበስም በማለታቸው ጉዳት ደረሰባቸው እንጂ ከሃዲዎቹ እንደሆኑት እንደነወያኔ አልተጠቀሙም። ያን ትውልድ ወደ ግራና ወደ ስር ነቀለው ፈለጋም ይገፋፋው ራሱ ስራቱ ነው። ጉዲ ሰማል ጆሮ ሆኖ ዛሬ ያቀየውን ዘመን ጭፍን ጭቆና ሊክዱ የሚሰሙ ያሉ ቢሆንም ያ አገዛዝ ለሚሊዮኖች እስር ቤት የመከራ የስቃይና የፍዳ የልዩነትና የበደል አገዛዝ እንደነበር የሚካድ አይደለም። ድክም ያለ ለውጥ እንኳን ለማድረግ አጼውም ተከታዮቻቸውም ዝግጁ አልነበሩም። ህዝብን ንቀውና ቀጥቅጠው መግዛት የለመዱ ነበሩና እኩልነትን ነፍገው ዴሞክራሲያዊ መብቶችን ሁሉ አፍነው ስዩመ መለኮት ነን በሚል ዘለዓለማዊነትን ከጅለው ነበርና ለተማሪው ምላሻቸው አፈናና ግድያ በመሆኑ ሁኔታው እየተባባሰ መሄዱ የማይቀር ሆነ። በልዩ ልዩ ቦታዎች አመጾች መቀጠላቸው፣ ሰርቶ አደሩ ማመጹ፣ አስተማሪዎችና ቢሮ ሰራተኞች መነሳታቸው፣ የነደጃዝ ማይታከለ መገደልና መፈንቅሎች መሞከራቸው፣ የተማሪውም ትግል ማየሉና ልቋረጥ ማለቱ ውሎ አድሮ ለየካቲት 66 መከሰት በሩን ከፈተ። ድልዳል ሆነ። የካቲት የግብታዊነት ውጤት ነው። የህዝብ አመጽ ድርጅትና ትግልን አይጠይቅም የሚሉት ይህን ሀቅ መረዳት የተሳናቸው መሆኑም በግልጽ ይታያል። ችግሮቹንም የነበሩት ስርዓቶች ፈጠሯቸው እንጂ ተማሪዎች የሌለውን ችግር አለ ብለው ለተቃውሞ አልተሰለፉም። ይህን መሰረታዊ ሀቅ የዘነጉ ክፍሎች ችግር ፈጣሪውን ስርዓት ትተው ተማሪዎች በጠበጡ አገር አስገነጠሉ ወዘተ ሲሉም ይደመጣሉ። በተጨባጭ ታህሳስ 20 የተማሪ ሰማዕት መዘከሪያ ቀን የተባለውም በዚህ ቀን በርካታ ተማሪዎች በመገደላቸው ነው። የተማሪውን እንቅስቃሴን የሚከሱ ክፍሎች መረዳት ወይም መቀበል የተሳናቸው ከአንድ አፈና ደረጃ ወደ ከፍተኛ ጥቃት የተሸጋገረው ስርዓቱ መሆኑን ነው። የተማሪው እንቅስቃሴ መፈክሮች ሲመረመሩና በተለይም ከዛሬው የተሰበጣጠረ መፈክር ጋር ሲነጻጸሩ በዚያን ጊዜ ተማሪዎች ሲያነሷቸው የነበሩ መፈክሮች ለአገሪቷ ችግሮች መፍትሄን ጠቋሚ ነበሩ። ከመፈክሮቹ ውስጥ አንደኛው መሬት ላራሹ የሚለው ነው። የዚህ መፈክር ጥፋቱና ጎጂነቱ በተለይም ለጭፈኛውና ገባሩ ምንድን ነው የሚል ጥያቄ ሊነሳ ይችላል። ኢትዮጵያ ህዝብ ዴሞክራሲያዊ መብት ይከበር የሚለው እስከዛሬ ያልተመለሰ የህዝብ ጥያቄ ነው። መብት ለሰርቶ አደሩ ህዝብ ድህነት ወንጀል አይደለም፣ የአገራችን ሉዓላዊነት ይከበርና መሰል መፈክሮች ያኔ የቀረቡና ያታገሉም ናቸው። ህዝባዊ መንግስት ይቋቋም ደግሞ ዛሬም ሊስተጋባ የሚገባውና የህዝብን መሰረታዊ ፍላጎትም የሚያንጸባርቅ ነው። የሃይማኖቶች ልዩነቶች ተወግደው ነጻነታቸው ይጠበቅ፣ የሴቶች መብት ይከበር የሚሉ ጥያቄዎች ዛሬም መሰረታዊ ናቸው። ተማሪዎችና ተራማጁ የኤርትራም ጥያቄ በሰላማዊና ዴሞክራሲያዊ መንገድ ይፈታ በማለት ሲያሰሙ የነበሩት ጩኸት አድማጭ አግኝቶ ቢሆን ኖሮ አሁን የተከሰተው ችግር ባጭር በተቀጨም ነበር። የኢትዮጵያ ትግል ላይ አሉታዊ ተጽዕኖ ማድረጉ ባከተመ ነበር። በወቅቱ የተደረጉት ሰልፎች በአገሪቱ ውስጥ ተከስተው የነበሩትን ህዝባዊ መፈክሮች ይዘው መሆኑን ማንም ሊክድ አይችልም። ጥላሁን ግዛው ተገደለ። በቀጣዩ ሰልፍና ተቃውሞም በደብረ ብርሃን እነ ሽፈራው ከበደና ሌሎችም ተረሸኑ። መኮንን ሀጎስና ሌሎችም በሐረር እንዲሁ። በጥላሁን ቀብር ላይ እነ ጀማል፣ ስብሃት፣ አበበና ብዙዎች በግፍና በገፍ ተገደሉ። ታህሳስ 20 የሰማዕት ቀን የተባለውም በዚህ ነው። ያ እንቅስቃሴና ትውልድ ለአገራችን ችግር ያቀረበውን መፍትሄ የሚመጣጠን እስካሁን ካለመቅረቡ ሌላ አሁንም ሰማህ አልሰማሁም፣ አየህ አላየሁም ባዮች ያን የከሰረውን ሥርዓት ሂደት መፍትሄ ብለው ያን ትውልድ እያወገዙ ማላዘኑን መርጠው ይገኛሉ። የቀድሞ ሰማዕትን ስንዘክርና የካቲትንም ክስተት መሠረቱን ለመግለጽ ስንጥር በተለይ ዛሬ የሕዝብ ትግል ከሚያሳየው ድክመትና ስህተት አንጻር ከተመክሮ መማር ይቻል ነበር፣ አሁንም ይገባል ለማለት ነው። ማለትም የተማሪውን እንቅስቃሴ ግቡን የሚያውቅ ነበር፣ ዴሞክራሲና እኩልነት ለኢትዮጵያ። የተማሪውን እንቅስቃሴ ብቁ አመራር የሚሰጡት የነቁ አባላት መሪዎች ነበሩት። ያነሳቸው መፈክሮች በሞላ የህዝብና በህዝብ የተደገፉ ነበሩ። በጎጥ ወይም በብሔረሰብ በሃይማኖት የተከፋፈለ አልነበረም። ምንም እንኳ የተወሰኑ የኤርትራን ግንጠላ ይደግፉ የነበሩ በኤርትራ የተወለዱ ተማሪዎች የተማሪው ትግል አይመለከተንም ብለው ራሳቸውን ከእንቅስቃሴው ቢያገሉም፣ ብዙዎች ግን በእንቅስቃሴው ተካፍለው በዚያም ጊዜ ሆነ በየካቲት መስዋዕትነትን ከፍለዋል። የተማሪው እንቅስቃሴ በስልት ከሌሎች የህብረተሰቡ ክፍሎች ጋር ሊቀናጅና ትግሉን አገር አቀፍ ሊያደርገው መቻሉ ውጤቱ በየካቲት 66 ሊታይ ችሏል። ዛሬ ያለውን ተጨባጭ ሁኔታ በጥሞና ስናየው ያኔ የነበረውን ሁኔታ እንደሌለ መቀበል እንገደዳለን። ወያኔ ለስልጣን የበቃው በወደቀው ጸረ ህዝብና ቀይ ሽብርተኛ አገዛዝ የተነሳ መሆኑን ማንም የሚክደው ወይም የሚዘነጋው አይደለም። እብሪተኛውና ፈርጣጩ ኮሎኔልና የወንጀሉ ተባባሪዎች የሆኑት ጓደኞቹ አገር ወዳድ ትውልድን ጨፍጭፈው ለገንጣ ኃይሎች ድል መሰረት መጣላቸው ይታወቃል። ጸረ ኢትዮጵያ ኃይሎችም ሊረባረቡ የሚችሉበት ሁኔታ ተፈጥሮ የደርግ ከፍተኛ ባለስልጣን ከነበሩት የባዕዳን ሰላዮችና ሰራተኞች የነበሩባቸው መሆኑም ተጋልጧል። የቀጠለውን ሁኔታ ህዝብ ያውቀዋልና ሐሰታን ባይጠይቅም አገራችንን ለቅርጫ ወያኔ ሲያቀርብ ተባባሪዎች ከየጎራቸው ብቅ ብለው አጫፋሪ ሆነውለታል። ተማሪዎች ለአንዴም ለመጨረሻም ሊባል በሚችል ሁኔታ ወያኔን ተቃውሞ ቢሰለፉና ቢሰውም በጋራ እንዳይሰለፉና እንዳይቃወሙ ወያኔና ጠንባቦች የተንኮል ሴራቸውን ጠንሰው ተግባራዊ አደረጉ። ህዝቡንም ወጣቱንም በጎጥ፣ በክልል፣ በብሔር፣ በቋንቋ ከፋፈሉ። ይህ ሁኔታ በስፋት ሰፍኖ የህዝብ አመፅንና ትግል አደናቅፎ እስካሁን ቆይቷል። የታህሳስ መንፈስና የሰማዕቱ ቅርስ ተኗል ለማለት ባንችልም ችግሩ ግን ግልጽ ነው ለሁላችንም። ለጋራ ሀገር ለኢትዮጵያ መታገል ቀርቶ ለክልልና ለጠባብ ግብ መቆሙና ይባስ ብሎ ኢትዮጵያዊነትን መካዱም ያለ ሆኗል። የተሰዉ ተማሪዎችና ወጣቶች ጀግኖች ተራማጆች አጥንታቸው ይገለበጥብናል። ተማሪዎችና ወጣቶች የለውጥ አንቀሳቃሽ መሆን ሲገባቸው ተከፋፍለው መቆማቸው ምስጢርም አይደለም። የሚነሱት መፈክሮች አገራዊ ሳይሆኑ ጠባብና ውሱን ናቸው። ድርጅቶቹ የኢትዮጵያን ነጻነትና የህዝባን ዴሞክራሲ የሚሹ ሳይሆኑ ግን ጠላን የሚያቀነቅኑ ስለሆኑ ህዝባዊ ትግልንም ሊመሩ የሚችሉ አይደሉም አያምኑበትምና። ትግል ተብሎ የምናየው አንድ ግብ ያለው ባለመሆኑ በመከፋፈሉም ገዢውን ክፍል በጋራ ሊያጠቃ አልቻለም። ገዢው ክፍል ላይም አንድ ወጥና ላገዛዙ ተጣራሪ የሆነ አቋም አልከሰት ብሎ ከርሟል። ግማሹ በሰላም እንደራደር ሲል ሌላው አብዮት ቃሉን እንኳን መጠቀም ስህተት ነው ብሎ ራሱን ለትዝብት ሲዳርግ ቀሪው ግን ጠላ አንቀጽን ይዟል በሚል የወያኔን ህገ መንግስታችን ነውና ይከበርልን በማለት ጥያቄ ሲያቀርብ በዚህ ውጥንቅጥና ውዥንብር የተነሳ ወያኔ ከውድቀት እየዳነ መቀጠሉን ሁሉም በምጸት እየተገነዘበው ነው ማለት የሚቻል አልሆነም። ያን ትውልድና ያን አገራዊ ቁርጥ አቋም የምንናፍቅበት ጊዜ መምጣቱ በራሱ ምንኛ አሳሳቢ ደረጃ ላይ እንዳለን የሚጠቁም ነው። ካለፈው መማር ሲቻል ያለፈውን የህዝብ ደምና መራራ ተመክሮ ማክቸልቸል ለህዝብና ለአገር ጠላቶች ሰለባ መሆን መጨረሻው ጎጂ ለመሆኑ አስተማሪ አያሻውም። መደራጀት ወሳኝ ነው። ትግሉ ለኢትዮጵያ መቆምና የጋራም መሆን አለበት። ክፍፍል ማክተሙ አስፈላጊ ይሆናል። በህዝብ ላይ ሳይሆን በባዕድ ላይ መተማመኑ ማብቃት ይገባዋል። እንዲሁም ወያኔ በወደደው ቦይ መፍረሱ ኢትዮጵያን የሚጎዳ መሆኑን መቀበል የተገባ ሲሆን ለትምክህተኞችም ሆነ ለጠባቦች መድረኩን መልቀቅ ደግሞ ሊታሰብ አይገባውም። ከራሳችን ተመክሮ ከተነሳን ለራሳችን የጋራ ታሪክ ክብር ከሰጠን ወደሚፈለገው ጎህ ለመድረስ እንችላለን። የታሳ ሰማያትም በከንቱ አልሞቱም ማለት የምንችልበት ሁኔታ ይከሰታል ማለት ነው። ያኔ ትግሉ ለኢትዮጵያ ነበር፣ የጋራ ነበር፣ በስርዓቱ ላይ ህዝብ በጋራ የተነሳበት ነበር። ዛሬ አፍን ሞልቶ ይህን ማለት አይቻልም። ያኔ የነበሩት ድርጅቶች በዴሞክራሲና በእኩልነት በአገርም አንድነት ጉዳይ ላይ ልዩነቶች አልነበሯቸውም። እነ ወያኔ የጋራውን ሰልፍ ሊበታትኑ ሲነሱም አድማጭ አልነበራቸውም። ትግሎች ቀስ በቀስ የተቀነባበሩ ነበሩ እንጂ በየፊናቸው አልነጎዱም። ከሁሉም በላይ ተማሪዎችና ወጣቶች በአንድነት ተደራጅተው ቆዩ እንጂ በየብሔራችን ብለው አልተለያዩም። ምሁራንም በአጠቃላይ አገራዊ ተልእኮ እንጂ ህዝብን በጎጥና በሃይማኖት የሚከፋፍሉ አልነበሩም። የጊዜ ጎማ ግን ያን ድንቅ ቅርስ ረጋግጦ ቀይ ሽብርተኞችና ጠባብ ነፍሰ ገዳዮች ሰው የሚባሉበትን ጊዜ ስላመጣብን ከገባንበት ረግረግ ለመውጣት ወደ ኋላ መለስ ብለን አገርን የዴሞክራሲና የመብት ባለቤት ለማድረግ የተደረገውን የጋራ ተጋድሎ ማስታወሱ የግድ ይሆናል። እያንዳንዱ ትውልድ የራሱን ግዳጅ መቀበልና መስቀሉንም መሸከም እንዳለበት ሲታወቅ፣ ባለፈው ታጋይ ትውልድ ላይ ባሉታዊ መረባረብ የራስን ግዳጅ ያለመቀበልን ጥፋት የሚሸፍን አይሆንም። ካለፈው ተመክሮ ጠቃሚውን ሁሉ ቅርስ አድርጎ አሁንና ዛሬ በሚጠይቀው መንገድ መታገሉ ነው ዋናው። ስለ ትግል ወሬው ደርቶ ትግል ደብዛው ከጠፋ ያው ለተቀማጭ ሰማይ ቀርቦን ያመጣል እንጂ የሚፈይደው ነገር አይኖርም። በኢትዮጵያ ተማሪዎች እንቅስቃሴ ላይና አከታትሎም በኢህአፓና በዚያ ጀግና ትውልድ ላይ ዛሬ የሚደመጠው መረን የለቀቀ አሉታዊ ትችት የህዝብ ትግል ጠላት በሆነው ወያኔና መሰሎቹ የሚራገብ የአሁኑ ወጣት ትውልድ ካለፈው እንዳይማር ለማድረግ መሆኑን የምንስተው አይደለም። በመሆኑም ነው ቅርሳችንን በተደጋጋሚ ለማሳወቅና ያሁኑ ባለፈው የህብረትና የኢትዮጵያዊነት ጎዳና እንዲጓዝ ለመጥራት እየሞከርን ያለነው። ጊዜ ተለውጧልና በጨቋኞች ላይ ብረት ማንሳቱ ጊዜው አልፎበታል የሚሉም እንዳሉ የምናውቀው ነው። በዚያው ልክ ግን ለውጥ በአመጽና በብረት ትግልም እንደሚመጣ በዓለም ደረጃ እያየነው ከመሆኑ ሌላ ህዝብም ደምቶና ታግሎ ድሉን በታጠቁ እንዳይቀማ ድርጅትና ኃይል ያስፈልገዋል። ሁሉን ኃይሎች ያቀፈ የሽግግር ሂደት ይኖር በሚል የቀረበውን አብዮት አድን አማራጭ ያኔም ስልጣን ቀሚዎቹና ዛሬም ርድራዦቻቸው ባሉታዊ ቢተቹትም ይህን ህዝባዊ አማራጭን እውን ለማድረግ መንገዱ ምለላ ወይም ባዕዳንን ልመና እንዳልሆነ ግልጽ ሊሆንልን ይገባል። የድርጅቶቹንም ይዘትና ተመክሮ በሚገባ መመርመሩ የሚታለፍ ወይም ቸል የሚባል ግዳጅ አይደለም። ነጋጠባይ ፖለቲካ ቁማርተኞች ሰለባ እያደረጉን ወደ ክስረትና ቀቢጸ ተስፋ እንዳይከቱን ማለት ነው። ደግሞ ደጋግሞ የሚታለል ሰው የሚታዘንለት ሊሆን አይችልም ተብሏልና እየተስተዋለ እንላለን። ጥላሁን ተባለ ጀማል፣ ደመቀ ተባለ አበበ፣ ጀሚላ ተባለች አስቴር፣ አበራ ገሙ ተባለ ገብረ እግዚአብሔር ወዘተ ከአንድ ብሔር የተወለዱ ሳይሆኑ ለኢትዮጵያ ብለው የታገሉና የሞት ጽዋንም የጠጡ ጀግኖች ናቸው። አራያዎች ከደርግ ሽብርተኞችና ከወያኔ ዘረኞች የተለዩ የተቃረኑ ተባብረው የታገሉ ፍርሃትን አሸንፈው ሞትን የተጋፈጡ ያስ ሳይሆን የተግባር ታጋዮች ኢትዮጵያንም መውደዳቸውን ውድ ሕይወታቸውን ሰጥተው ያስመሰከሩ የታሳስን ሰማት የተማሪውንና የሰራተኛውን ያርሶ አደሩንና የወታደሩን ያስተማሪውንና የሴቱን ወዘተ ትግል ስንዘክር ያ ኢትዮጵያዊነት ያ ቆራጥነት ያ ህብረት ሕያውነቱ ይታደስ ዘንድ በመፈለግ ነው። ለሕዝብና ለሀገር የተሰዉ ሁሉ በትግላችን ሕያው ይሁኑ። ኢትዮጵያዊነት ያቸንፋል።
መቃይተባላሚ ታጎኛ ታገለ ህግየ በላይ ይሁን ብለህ ተማርከው ሉዓላዊነትን በቅርብ ያስከው ያገልግል መላሽ ኢህአፓ እውነት ነው የህዝብ ተስፋን ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ
ክልነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብራንፋ ነው እምነት ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ